ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Many of those who will have been directly affected by the shooting may be migrants to New Zealand.
የዚህ ጥቃት ብዙዎቹ ሰለባዎች ኒውዚላንድ የሚገኙ ፍልሰተኞች ሊሆኑ ይችላሉ። ስደተኞችም ሊኖሩበት ይችላል። እነሱ እኛ ማለት ናቸው።
በሁለት መስጊዶች ላይ የደረሰውን ጥቃት አስመልክቶ የኒውዚላንድ ጠቅላይ ሚኒስትር ከሰጡት አስተያየት የተቀነጨበ ነው የሰማችሁት። ዝርዝሩ በዕለቱ አብይ ርዕስ ይዘነዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ መጋቢት 6 ቀን 2011 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ኒውዚላንድ ውስጥ ክራይስት ቸርች በሚገኙ ሁለት መስጊዶች ላይ ዛሬ በተከፈተ ተኩስ ቢያንስ 49 ሰዎች ተገድለዋል። የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደርን አስከፊ ኃይል ተጠቃሚነት ተግባር ብለውታል። ሁለት ወንዶችና አንዲት ሴት ታስረው አንድ ሰው ወደ ኋላ ተለቋል። ማናቸውም ቢሆኑ የጸጥታ ክትትል የሚደረግባቸው አልነበሩም ብለዋል አርደርን። አንድ የ28 ዓመት ዕድሜ ወጣት የግድያ ክስ ተመስርቶበታል። የፖሊስ ኮሚሽነር ማይክ ቡሽ በገለጹት መሰረት ነገ ፍርድ ቤት እንዲቀርብ ይጠበቃል። ቡሽ የሰውየውን ማንነት ከመግለጽ ተቆጥበዋል። የኒው ዚላንድ ቴሌቪዥን ግን ተጠርጣሪው ግራፍተን ከተባለው ኒው ሳውት ዌልስ የመጣ ፕሪንተን ታርተን ነው ብሏል። የአውስትሬሊያ ጠቅላይ ሚኒስትር ስካት ሞሪሰን ተከሳሹ የሀገራቸው ዜጋ መሆኑን አረጋግጠዋል። ጽንፈኛ የቀኝ ክንፍ ነውጠኛ አሸባሪ ነው ሲሉ ገልጸውታል። ዋናው ተጠርጣሪ የማጥቃቱን ተግባር ጭንቅላቱ ላይ በታሰረ ካሜራ በፌስቡክ በኩል በቀጥታ እንዲሰራጭ አድርጓል። በአንደኛው መስጊድ ላይ ሰዎች እንዴት እንደተገደሉ ያሳያል። ሶሻል ሚዲያዎች ዘግናኝ የተባለውን የግድያ ምስል እንዲያስወግዱ ተጠይቀዋል።
የአቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ የ157 ሰዎችን ሕይወት ባጠፋው የኢትዮጵያ አየር መንገድ ቦይንግ ጄት አውሮፕላን ላይ አንድ ባልተለመደ አቅጣጫ የሰፈረ የሚዛን ጥበቃ መሳሪያ ማግኘታቸው ታውቋል። ስለ ጉዳዩ እውቀት ያላቸው ምንጮች የሚዛን ጥበቃው መሳሪያ ያልተለመደ አቀማመጥ ባለፈው ጥቅምት ወር ከተከሰከሰው የኢንዶኔዥያ ላየን ኤር ጄት አውሮፕላን ጋር እንደሚመሳሰል ገልጸዋል። የአውሮፕላኑ የበረራ መረጃና ድምፅ የሚቀርጹ ቋቶች ለምርመራ ፈረንሳይ መግባታቸው የሚታወቅ ነው። በሳተላይት የተመዘገበ መረጃ ባሳየው መሠረት የኢትዮጵያው አየር መንገድ በረራ 302 እና 189 ሰዎች ያለቁበት የኢንዶኔዥያው ላየን ኤር በረራ 610 አውሮፕላኖች በመቶዎች ጫማ ለሚቆጠር ርቀት አቅጣጫ አልባ ላይና ታች እየተንገዳገዱ ይበሩ ነበር ተብሏል። ይህም አብራሪዎቹ አውሮፕላኖቹን ለመቆጣጠር ይታገሉ እንደነበር ያሳያል። ሁለቱም የአውሮፕላኖቹ ሰራተኞች ወደ ተነሱባቸው ማረፊያዎች ለመመለስ ጠይቀው ነበርም ተብሏል። ሁለቱም አደጋ የደረሰባቸው አውሮፕላኖች ቦይንግ 737 ማክስ 8 የተባሉ አዲስ ጀቶች መሆናቸው ተዘግቧል። ዩናይትድ ስቴትስና ከ30 በላይ የሚሆኑ ሌሎች አገሮች ኢትዮጵያ ላይ ከደረሰው አደጋ በኋላ ቦይንግ 737 ማክስ 8 ጀት አውሮፕላኖች እንዳይበሩ አግደዋል። 5000 የሚሆኑ ቦይንግ 737 ማክስ ጀት አውሮፕላኖች እንዲመረቱ ታዞ ስለነበር ኢንዱስትሪው የፋይናንስ ችግር ሳይገጥመው እንደማይቀር ተተንብዮአል።
የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በስልክ መነጋገራቸውን ፋና ብሮድካስቲንግ ዘግቧል። ፕሬዚደንት ትራምፕ የኢትዮጵያ አየር መንገድ ጠንካራ ተቋም መሆኑን የገለጹ ሲሆን ሀገራቸው አስፈላጊ በሆነበት ጊዜ ሁሉ የቴክኒክ ድጋፍ ለማድረግ ፈቃደኛ መሆኗን ገልጸዋል። ፕሬዚዳንቱ በኢትዮጵያ ባለፉት ወራት ለተካሄዱ ሁሉን አቀፍ ለውጦች ያላቸውን ድጋፍ ገልጸዋል። እንዲሁም መሪዎቹ በሀገራቱ መካከል ያለውን የረጅም ጊዜ ግንኙነት የበለጠ ለማጠናከር መስማማታቸውን ከጠቅላይ ሚኒስቴር ጽህፈት ቤት የተገኘ መረጃ ማመልከቱን ፋና ብሮድካስቲንግ ጠቁሟል።
የዩናይትድ ስቴትስ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ በአልሻባብ አማጽያን ላይ 3 የአየር ድብደባ አካሂዷል። የአፍሪካ ኮማንድ ወይም እዝ በገለጸው መሰረት ባለፈው ረቡዕ በታችኛው ጁባ ክልል ማላይል አጠገብ በተካሄደው የአየር ድብደባ 3 አማጽያን ተገድለዋል። አካባቢውን ይጠብቁ የነበሩ የሶማሊያ ብሔራዊ የጸጥታ ኃይሎች ላይ ይተኩሱ የነበሩ አማጽያን ኢላማን ያደረገ ራሱን የመከላከል የአየር ድብደባ ነው ብሏል የአፍሪካ ኮማንድ። አሜሪካውያን ወታደሮች መሬት ላይ አልነበሩም ተብሏል። ባለፈው ማክሰኞ ደግሞ በታችኛው ሸበሌ ክልል አካባቢ 2 የአልሻባብ አማጽያን በአየር ድብደባው ተገለዋል። ባለፈው ሰኞ በሶማሊያ ብሔራዊ ሰራዊት ወታደሮችና የሶማሊያ አጋሮቻቸውን ያማክሩ በነበሩ የአሜሪካ ወታደሮች ላይ ጥቃት የከፈቱ 8 አማጽያን በአየር ድብደባው ተገለዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአውሮፓ ህብረት መሪዎች የብሪታንያ ፍቺ ለመጠናቀቅ የቀረው ጊዜ 2 ሳምንታት ብቻ በመሆኑ ትዕግስታችን እያለቀ ነው የሚል ማስጠንቀቂያ ሰጥቷል። ህብረቱ ጊዜ ሊያራዝምላት የተዘጋጀ ቢሆንም ከባድ ቅድመ ግዴታዎች ያስቀምጥባታል ተብሏል። ከቅድመ ግዴታዎቹ አንዱ የሚራዘመው ጊዜ ረዘም ያለ ከሆነ ብሪታንያ ከህብረቱ ለመውጣት ሌላ ህዝበ ውሳኔ እንድታካሄድ መጠየቅን ሊያካትቱ ይችላሉ በማለት የህብረቱ መሪዎች አስጠንቅቀዋል። የብሪታንያ ታችኛው ምክር ቤት እንደገና ህዝበ ውሳኔ የማካሄዱን ሀሳብ እንደማይቀበል ትላንት በሰጠው ድምፅ ወስኗል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ፣ የአውሮፓ ህብረት 27 ሌሎች ሀገሮች መሪዎች የብሪታንያን የመውጣት ጊዜን ቢያንስ እንደ አውሮፓ አቆጣጠር እስከ ሰኔ ወር መጨረሻ እንዲያራዝሙ በመጪው ሐሙስ ይጠይቃሉ።
ፕሬዚደንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ማሰሪያ ገንዘብ ለማግኘት እንዲያመቻቸው ሲሉ ያወጁትን የአስቸኳይ ጊዜ ሁኔታን እንደማይቀበል የዩናይትድ ስቴትስ ምክር ቤት ዛሬ በኦፊሴል አስታውቋል። በሪፑብሊካውያኑ ከሚመራው የሀገሪቱ የሕግ መወሰኛ ምክር ቤት 12 ሪፑብሊካውያን ሴናተሮች አዋጁን በመቃወም ውሳኔ ላይ ከዲሞክራቶች ጋር ተባብረዋል። ሴናተሮቹ ፕሬዚደንቱ በድምፅ መብቴ ይሽረዋለሁ ሲሉ ያሰሙትን ዛቻ ከቁም ነገር ሳይቆጥሩ ነው ውሳኔውን ያሳለፉት። የሀገሪቱ ምክር ቤት ብሔራዊ የአስቸኳይ ጊዜ አዋጅን በኦፊሴል አልቀበልም ሲል ለመጀመሪያ ጊዜ መሆኑን የገለጹት የኒውዮርክ ተወካይ ሻክ ሹመር ይህ የሚዘወተረው ድምፅና ዕለት አይደለም ብለዋል። የሜይን ተወካይ ሪፐብሊካዊት ሴናተር ሱዛን ኮሊንስ ደግሞ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ጸጥታ ለማጠናከር የሚያደርጉትን ጥረት እደግፋለሁ ብለዋል። ነገር ግን ምክር ቤቱን ረግጠው እንደሄዱ አልደግፍም ሲሉ አስገንዝበዋል።
ፍልስጤማውያን ዛሬ 2 ሮኬቶችን ወደ ቴል አቪቭ ከተኮሱና እስራኤል ከ100 በላይ የሐማስ ኢላማዎችን ካጠቃች በኋላ በእስራኤልና ጋዛ መካከል ውጥረት ሰፍኗል። ከኢየሩሳሌም የሊንዳ ግራድስቲን ዘገባ ደርሶናል። ትዝታ በላቸው ታቀርበዋለች።
ሁለቱ ረዥም ርቀት ተምዘግዛጊ ፋጅር 75 ሮኬቶች ከጋዛ ወደ ተል አቪቭ ሲተኮሱ ከ2014ቱ የእስራኤል ጋዛ ጦርነት በኋላ ለመጀመሪያ ጊዜ ነው። እስራኤል ራሷ እንዳለችው የሐማስ ባህር ኃይል ኮማንዶዎችን ጨምሮ ከመቶ በላይ ጋዛ ውስጥ የሚገኙ የሐማስ ኢላማዎች በመደብደብ ምላሽ ሰጥታለች። የሮኬት ጥቃቱን ቀድሞ ያደረሰው ማን እንደሆነ ገና ግልጽ አይደለም። የእስራኤል ጦር ሰራዊት ባለስልጣናት ስህተት ሊሆን ይችላል ካሉ በኋላ አሁንም ግን ኃላፊነቱን መውሰድ ያለበት ጋዛን የሚቆጣጠረው እስላማዊ የሐማስ እንቅስቃሴ ነው ብለዋል። የ24 ኒውስ ዘጋቢው መሐመድ አልቃሲም ሐማስ በአሁኑ ወቅት ከእስራኤል ጋር ጦርነት ውስጥ የመግባት ፍላጎት የለውም ይላል።
If I have to put my money on who is behind it at this point, it's definitely not Hamas.
ሮኬቶቹን የተኮሰው ማን ሊሆን እንደሚችል በገንዘብ ወራረዳለው። በእርግጠኝነት ሐማስ አይደለም። ሐማስ ከቅርብ ጊዜ ወዲህ ጥብቅ ቁጥጥር እየተደረገበት ነው። ጂሃዳዊ እስላማዊ እንቅስቃሴ ከጋዛ ሰርጥ ወደ እስራኤል ሮኬቶችን ወይም ሚሳኤሎችን በተኮሰ ጊዜም ደስተኛ አልነበረም።
እነዚህ የድንበር ተሻጋሪ ጥቃቶች የደረሱት አንድ የግብጽ ልዑካን ቡድን እስራኤልና ሐማስን ለመሸምገል በያዘው ጥረት ጋዛን እየጎበኘ ባለበት ወቅትና በእስራኤል ምርጫዎች ከመካሄዳቸው አንድ ወር በፊት ነው።
The Voice of America.
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች የአንዱን ለቅምሻ
መንግስቱ ኃይለማርያም ሊጠየቅባቸው የሚችል ያለ ህግ በፍየል ወጠጤ በራሱ እንኳን በደርግ በነበሩት የጥር 26/69 ጉዳይ አለ። እንደገና በ1981 የግንቦት መፈንቅለ መንግስት የተገደሉት ጀነራል ይሄን ሁሉ ሊጠየቅበት ይችላል።
ማን ነው በኢትዮጵያ በ1966-71 በነበረው ሁኔታ ውስጥ ተጠያቂ የማይሆን እና ይህንን ጥያቄ የመጠየቅ የሞራል መብት ያለው ማን ነው? እጁ ከደም የነጻ ሰው ነው መጠየቅ አለበት።
የቀደሙት አቶ ነሲቡ ስብሃት እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ መስፍን ከበደ ናቸው። የቀድሞውን የኢትዮጵያ ፕሬዚደንት ኮሎኔል መንግስቱ ኃይለ ማርያም ለፍርድ ይቅረብና የለም አይጠየቅም ሲሉ ተከራካሪዎች ግራና ቀኝ በእሰጥ አገባ ይሟገታሉ። በሁለተኛው አጋማሽ ጠብቋቸው።
አሁን የዕለቱ አብይ ርዕስ ክራይስት ቸርች ኒውዚላንድ ውስጥ በሚገኙ ሁለት መስጊዶች ላይ በደረሰ ጥቃት እስካሁን ባለ መረጃ መሠረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገልጿል። ከጥቃቱ ጋር በተያያዘ 3 ወንዶችና አንዲት ሴት በቁጥጥርም ስር ውለዋል። ጎረቤት አውስትራሊያ በሰጠችው አስተያየት ጥቃቱን ያደረሱት አክራሪ ቀኝ ክንፍ ሽብርተኞች ናቸው ብላለች። ከሲድኒ ፊል መርሰር የላከውን ዘገባ አዲሱ አበበ ያቀርባል።
ዛሬ አርብ በቀትር የጁማ ጸሎት ላይ የነበሩ በመቶዎች የሚቆጠሩ የእምነቱ ተከታዮች እንደተሰበሰቡ ነበር በሁለቱ የክርስቲያን ቸርች ከተማ መስጊዶች ላይ ጥቃቱ የተሰነዘረው። አህመድ አልማህሙድ ለኒውዚላንድ ቴሌቪዥን በሰጠው ቃል ከጥቃቶቹ አንዱ እንዴት እንደተከሰተ ይናገራል።
ብዙ ጥይቶች ጎረሰ። አንድ ትልቅ ጠመንጃ ይዞ ወደ መስጂዱ ተጠጋ። ከዚያም ሁሉም ላይ በሩም ታመተኮስ ጀመረ። ሰውም በሩን እየከፈተና መስኮቶቹን እየሰበረ ማምለጥና መሮጥ ያዘ።
አንድ የ28 ዓመት ተጠርጣሪ በቁጥጥር ስር የዋለ ሲሆን ነገ ቅዳሜ ፍርድ ቤት ይቀርባል ተብሏል። የአውስትሬሊያ ጠቅላይ ሚኒስትር ስካት ሞሪሰን እንደገለጡት በቁጥጥር ስር የዋለው ተጠርጣሪ አውስትሬሊያዊ ዜጋ ነው። ሲገልጹትም ቀኝ ክንፍ አክራሪ ሽብርተኛ ነው ብለውታል። የኒውዚላንዷ ጠቅላይ ሚኒስትር ጃሲንዳ አርደርን በበኩላቸው ሲናገሩ ዕለቱ ከጨለማ ቀናት አንዱ ነው ብለው ድርጊቱም የሽብርተኞች ጥቃት እንደሆነ አመልክተዋል።
Many of those who will have been directly affected by the shooting may be migrants to New Zealand.
የዚህ ጥቃት ብዙዎቹ ሰለባዎች ኒውዚላንድ የሚገኙ ፍልሰተኞች ሊሆኑ ይችላሉ። ስደተኞችም ሊኖሩበት ይችላል። ኒውዚላንድን ሀገራቸው ለማድረግ የወሰኑ ማለቴ ነው። ደግሞም ሀገራቸው ነች ኒውዚላንድ። እነሱ እኛ ማለት ናቸው። ይህን ጥቃት የፈጸሙ ወገኖች ግን ከኛ አይደሉም። ኒውዚላንድ ውስጥ ቦታ የላቸውም።
ከጥቃቱ በኋላ ኒውዚላንድ ላይ የሚሰማው የሽብር ስጋት ከአነስተኛ ወደ ከፍተኛ ደረጃ ደርሷል። የጥቃቱ አድራሽ ተጠርጣሪዎች በሙሉ ስላልተያዙ ሕዝቡ ጥቃት ከደረሰበት መስጊድ ራቅ እንዲል ፖሊስ አስጠንቅቋል። መስጊዱም ራሱ ላልተወሰነ ጊዜ ዝግ እንዲሆን ባለሥልጣናት ተናግረዋል። ከተማይቱ የተወረረች ያህል ጸጥታ የሰፈነባት ብትሆንም እስካሁን ዝግ ሆነው የቆዩት ትምህርት ቤቶች ግን ተከፍተዋል። የኒውዚላንድ ጦር ኃይል አንዲት መኪና ላይ የተጠመደ ፈንጂ ማምከኑም ታውቋል። መሐመድ ጀማል ከታጣቂዎቹ አንዱን እንዳየው እንዲያውም ፊት ለፊት እንደተፋጠጠ ይናገራል።
አልፎኝ ሄደ። እኔም ስም አንተ ምን እያደረግ ነው አልኩት። መልስም አልሰጠኝ፣ ግን ትኩር ብሎ አየኝ። ከዚያም በተርታ ከአጠገቤ ተነስቶ መተኮስ ጀመረ። እኔም ሮጬ አመለጥኩ። ብዙዎች ሞቱ፣ የቆሰሉም ነበሩ።
በማኅበራዊ ስብጥሯ በምትኩራራውና የ4.5 ሚሊዮን ሕዝብ መኖሪያ በሆነችው ኒውዚላንድ ትናንት ሐሙስ የደረሰው ጥቃት ያልተጠበቀ መሆኑ ይነገራል። እናም ይህን የሽብርተኞች ጥቃት ዩናይትድ ስቴትስ አጥብቃ አውግዛለች። ፕሬዚዳንት ዶናልድ ትራምፕ ዘግናኝ ግድያ ሲሉ የገለጡት ይህ ጥቃት አረመኔያዊ የጥላቻ ድርጊት እንደሆነም አመልክተዋል። ቀደም ሲልም ከዋይት ሃውስ ቃል አቀባይዋ ሳራ ሳንደርስ ይፋ ባደረጉት መግለጫ ዩናይትድ ስቴትስ ድርጊቱን በጽኑ እንደምታወግዝ አመልክተው ሰለባዎቹንና ቤተሰቦቻቸውን በጸሎታችን እናስባቸዋለን ሲሉም አስፍረዋል። አክለውም ይህን አስከፊ ድርጊት በመኮነን ከኒውዚላንድ ሕዝብና መንግሥት ጎን እንቆማለን ብለዋል።
አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የተባበሩት መንግስታት ድርጅት በወደቀው ኢትዮጵያ አየር መንገድ አውሮፕላን ሕይወታቸውን ላጡ ባልደረቦቹ በዛሬው ዕለት የአበባ ጉንጉን በማስቀመጥ የመታሰቢያ ሥነ ሥርዓት አካሂዷል። በአደጋው ከሞቱት መካከል 21 በተለያዩ ተቋማት ይሰሩ የነበሩ የመንግሥት ድርጅቶች ባልደረቦች አሉበት። ቢሮው ዩናይትድ ስቴትስ የሆነው የካቶሊክ እርዳታ ድርጅትም 4 ኢትዮጵያውያን የአዲስ አበባ ቢሮ ባልደረቦቹ በአደጋው ሕይወታቸውን አጥተዋል። ቆንጅታዬ ዘገባውን ታቀርባለች። በሥነ ሥርዓቱ ላይ ለአደጋው ሰለባዎች የመታሰቢያ የአበባ ጉንጉን ያኖሩት ዋና ጸሐፊ አንቶኒዮ ጉቴሬሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብና የሰብአዊ እርዳታ ተቋማት ባልደረቦችን ጨምሮ ሕይወታቸውን ያጡትን ሁሉ በአንድነት በታላቅ ሐዘን እናስባቸዋለን ብለዋል።
Dear colleagues and dear friends, we come together in sadness and solidarity to pay tribute to our fellow UN family members who perished on Sunday.
በዚህ እጅግ የመረረ ሐዘን ላይ ላሉት ቤተሰቦቻቸውና ወዳጆቻቸው ሁሉ ለኢትዮጵያ ሕዝብና መንግስትም እጅግ ጥልቅና ልባዊ ሐዘናችንን እንገልጻለን።
ያጣናቸው ሰራተኞቻችን በስብጥራቸው ከተለያዩ ሀገሮች የሆኑ በተለያየ ደረጃ በተለያዩ ተቋማቶቻችን ይሰሩ የነበሩ እንደመሆናቸው የድርጅታችን ነጸብራቅ ናቸው ያሉት አንቶኒዮ ጉቴሬሽ የጋራ ተልእኮቻችንን ስንቀጥልም የነሱን አገልግሎት እናስታውስ እናክብራቸው በነሱ ልዩ ተምሳሌትነትም እንበረታታ ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ሕይወታቸውን ካጡት መካከል የአውሮፕላኑን የበረራ ሰራተኞች ጨምሮ 17ቱ ኢትዮጵያውያን ሲሆኑ 4ቱ ዋና ቢሮው ዩናይትድ ስቴትስ ቦልቲሞር የሆነው የካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ነበሩ። የበጎ አድራጎት ድርጅቱ ዋና መስሪያ ቤት አደጋው እንደደረሰ ባወጣው መግለጫ በባልደረቦቹ ህልፈት እጅግ ማዘኑን ገልጿል። 4ቱ ሰራተኞች በህይወት ዘመናቸው የሰብአዊ ረድኤት ስራ ሊደቅን የሚችለው አደጋና የሚጠይቀው መስዋዕትነት ሳይበግራቸው የመስሪያ ቤታችንን ተልእኮ ለማሳካት ያለመታከት ላበረከቱት አስተዋጽኦ እናከብራቸዋለን ብሏል። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ የሆኑትን ወይዘሮ አይናለም ደመቀን ትናንት ማምሻውን ከአዲስ አበባ በስልክ አግኝተናቸዋል። 4ቱም ባልደረቦቻቸውን በእድሜም በትምህርት ብቃታቸውም ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውም ለመረረ ሐዘን ተጋለጡ ብለዋል።
አመሰግናለሁ። መቼም እንደዚህ አይነት በጣም አሰቃቂ የሆነ አደጋ እውነት ለመናገር አብረን ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለእኛ አስደንጋጭ ነበረ። መጀመሪያ ነው ወሬውን ስንሰማ ማለት ነው እና በጣም ሁላችንም አዝነናል። እኛ ብቻ ሳንሆን ያው መላው ኢትዮጵያ ሕዝብ ያለምን ሕዝብ ሁሉ ያዘነበት ከፍተኛ አሰቃቂ አደጋ ነው ማለት ይችላለሁ።
4 ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት?
አዎ 4 ናቸው። እና ለስልጠና ወደ ናይሮቢ እኛም ሪጅናል ኦፊሳችን እዛ ያለው በሪጅናልና በካንትሪ ፕሮግራሙ ማለት በሲያርስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ሊወስዱ ሄደው ይህንን እንግዲህ አሳዛኝ የሆነ አደጋ የደረሰባቸው።
እስቲ የ4ቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን።
እሺ፣ 4ቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ሲያሬስ ቅድኛ ዓመት በተለያዩ ዲፓርትመንቶች እዛ ጀምራ አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዱ አሳነች። ሌላው ጌትነት ነው። በሙያው እንደዚህ የፕሮክመንት ሰው ነው። ብዙ ከጣቢዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል። ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይነኩ ይባላል። እሱም ከእቃ ግዢዎች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው። እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው 30 ውስጥ ያለ እድሜ ሲሆን፣ ሁለቱ ደግሞ መካከለኛ 40 እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው። እና በጣም ነው ልባችን የተነካው። በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤር ኦርጋናይዜሽን መስራት ማለት መደበኛ 8 ሰዓታችንን ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ፣ ከስራ ሰዓት ውጪ መስራት።
ቤተሰቦች ያሏቸው የተወሰኑቱ እንደምረዳው ባለትዳርና የልጆች አባቶች አሉባቸው። የሳራን አላወቅኩኝም።
ሳራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለትዳርና የአንድ ሴት ልጅ። ስንታየው ባለትዳርና የሶስት ልጆች አባት ነው። ሳራም ደግሞ እጮኛ ኖሯት ለማግባት ሀሳብ ላይ የነበረች ቅርብ ጊዜ ነው ቤት የገዛችው። 2 ወር እንኳን አይሆናትም። እንደዚህ ነው ትንሽ
እንደው ምን አይነት ሁኔታ ላይ ናቸው ቤተሰቦች?
ያው እንግዲህ የኢትዮጵያ ሕዝብ ጎረቤቱ ምኑም የመስሪያ ቤቱ ሰው እንግዲህ እየተመላለሰ እያጽናና ነው የሚገኘው። በጣም ከባድ ነው። ቅድም እንዳልኩት ሰው መቼም አስከሬንም ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። የነዚህ ግን እስካሁን ብዙ ምንም ተጽናኑ ማለትም የሚያስቸግር ሁኔታ አለ። እና ጌትነት ጋር የሚሄድ ቄሶች ነበሩ እና እነሱም ምንድን ነው ምንም ነገር አንበላም ብለው ነው ቤተሰቡ እናቱና እህቶቹ ምንም ምግብ የሚባል ውሃም የሚባል ነገር አንጠጣም ብለው ቄሶቹ እንዴት እንደዚህ ታደርጋላችሁ ብለው ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እንዳው ከለቀተኞቹ እንደሰማሁት ምንም አንቀምስም ብለዋል ነው እንግዲህ የተባለ ራለ። ሌሎችም ጋር እንግዲህ ተመሳሳይ ነገር ነው የሚኖረው። ይከብዳል። በቢሮም ደረጃ ለሁላችንም ከባድ ነው። ያው ቢሮ ዝግ ነበር። ያው መቅሶም እየደረሰን ድንጋጤ ምንም ስላለ ብንገባም ድርጅቱን ሰራተኛውን ተጎድቷል። ሳይኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው
አማካሪ
ዛሬ ቀኑን ሙሉ እውነትም በጣም የሚጠቅም አይነት ትምህርት ነው ያደረጉት።
ረዳ ሰራተኛውን
ቀላል እንዳልሆነ እነሱም አውቀዋል። ምክንያቱም አሁን ለምሳሌ ያህል የሂሳብ ክፍልን ብንወስድ አብረን በግሩፕ ነው እንግዲህ ሰው የሚቀመጠው ዞር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስቸግቀው
እውነት ነው።
አራት ሰው አንድ ሰው እንኳን ምን ያህል እንደሚከብድ እንኳን አራት ሰው ቅርብ ጊዜ ነው ደግሞ ፕሮሞሽን ያገኙ በተለይ ሶስቱ እና አሁንም የሚሄዱበት ሙያ ባገኙት የስራ ደረጃ መሰልጠን ስላለባቸው ነው። እንግዲህ አንዳንድ ጊዜ እግዚአብሔር የሚወደኝ የሚመርጠውን ያውቃል እንደሚባለው አይነት ተመርጠው ይሄዱ ናቸው ብዬ ነው እኔ የማስበው። በመጨረሻ ልል የምችለው ምንድን ነው ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጆቻቸው፣ ለስራ ባልደረቦች ሁሉንም እኔንም ጨምሮ ማለት ነው መጽናናትን እንዲሰጡ ነው የምመኘው።
እሺ፣ ወይዘሮ አይናለም ደመቀ ለመላ ባልደረቦቻችሁ የሲአርኤስ
ቤተሰብ ለቤተሰቦቻቸውም ቤተሰቦቻቸውን ደግሞ ተከታትለን ልናነጋግራቸው እንሞክራለን። ሀዘናችንን እንገልጻለን። መጽናናትን እንመኛለን።
እሺ፣ አመሰግናለሁ። ሰብስክሪብ
የካቶሊክ እርዳታ ድርጅት የሰው ኃይል ልማት ስራ አስኪያጅ ወይዘሮ አይናለም ደመቀ ባልደረቦቻቸውን በብቃት በባህሪ ወዘተ በዝርዝር ያሰቡበት ረዘም ያለው የቃለ መጠይቅ ክፍል በዌብሳይታችን ይኖራል። ተከታተሉ።
አድማጮች፣ በቀጣዩ ርዕስም እዚሁ የኢትዮጵያ አየር መንገድ አውሮፕላን አደጋ ላይ እንቆያለን። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይኸው ናችሁ፣ ከአፈር አታልፉም በሚል እግዚአብሔር ሊያስተምረን ነው የሚል ስሜት ነው የተሰማኝ። ይህንን ያሉት በአውሮፕላን አደጋው ሕይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው እናት ወይዘሮ ሚልካ ይማም ናቸው። ናይሮቢ የሚገኙት ወይዘሮ ሚልካ ልጃቸው ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለማክሰኞ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። ጽዮን ማምሻውን ከናይሮቢ በስልክ አግኝታቸዋለች።
ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ሕይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ።
የተወለደ ወለጋ ነጆ የሚባል ቦታ የተወለደ ክልድ ሀገር የመጣ እዛ ነው የተወለደ። እንግዲህ በ1991 ነው የተወለደው እና እንደ ፈረንጆች በ1991 ማለት ኦልሞስት ወደ 27 ዓመቱን ወደ መጨረስ መሰለኝ። አሁን
ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር?
አዎ፣ እዚህ ነበረ። በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ ለተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንድ አይነት ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሁዱም ቀን አልነበረም፣ በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላደርግለት በሰባት እንዲመጣ ትኬት ኦፊስ ስሄድ፣ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ሊቀጥል ስለሚችል ለሌላ ቀን ብታረጊለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ብዬ ለቅዳሜ በ9 ቆረጥኩለት። በ9 በቃ ይመጣል ብለን ስንጠብቅ ተደውሎ አምልጦታል፣ ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሁድ ማለት ለ10 ማለት ነው። በ10 ይመጣል ብለን ጠዋት አነጋግሬው ነበረ። ራሴ እኔ ዛሬ ወደ ቸርች ስለምሄድ አልጠብቅህም፣ ይጠብቅህ ሰው አለ አልኩኝ። ከልዩ ጋር የምትተዋወቃሉ፣ በቃ አሁን ፍተሻ ሁሉ ጨርሼ ውስጥ እየገባሁ ነው አለኝ። በቃ የመጨረሻ ቃዶች ነበረ ያናገረኝ። እንግዲህ ከዛ በኋላ ሆኖም እንግዲህ ቸርች ጨርሼ ስመጣ ስወጣ ነው የሰማሁት። የማውቀውም ነገር አልነበረኝም እና ትንሽ ግራ የሚያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል። ገባሽ? እንዲህ አይነት ነው ነገር። እግዚአብሔር ካላስቻለ ምንም።
በ9 ያመለጠው ለምን እንደሆነ ጠይቀሹ ነበር?
ዘገየናል። ቤት ውስጥ ዘገየ መሰለኝ ከስከደባቸው መንገድ ላይ እስከሚደርሱ እና ሲደርስ ያዩ የቦርዲንግ ታይሙ አልፏል አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለ10 አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ፍላይትም ነበረ ምሽቱንም ይገርመው እኔ እንዲያውም እሱን ነበረ እዛ ሲያናግሩን ታዲያ ቀጥሎ የሚመጣ እኮ ሌላ አለ በእሱ ብታስተካክሉለት ምናምን ስል እስኪ እየሞከርን ነው ለማንኛውም አለች እኛ ክስቱ ይዛለች የአባቱ እህት በኋላ ቆይታ ደውዬ ስጠይቅ አይ በቃ ለነገ ጠዋት አድርገንለታል አለች በመሀል እንግዲህ እንደዚህ ሆነ እዛ ለኢትዮጵያ ህዝብ አዘን ነው መቼም እንግዲህ ብቻ አይደለም
ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ።
እንግዲህ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ህዝብ የሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ። በቃ እኛ ነገ ከነጎዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን፣ ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለ ይመስለኛል። በዚህ ውስጥ እኔ ያነኝ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለ ነው የምንሄደው በእውነት። እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ይችን ምኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑሮ ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት እኔ ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናችሁ እቺ ነች ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ካፈር አናልፍም በቃ በስጋ። ከዛ እንግዲህ እኔ አንዳንድ አማኝ ብናገር ከዛ ያለፈ ህይወት አለን እኛ። እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ፣ መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር እንፈልገው ሰሞኑ የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆነ እንድንተው አሁን ሄድ እንኳን አናቅም እኮ አሁን ይሄ እኮ ልጄ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚች ምድር ላይ። እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይህንን ከዚህ ብንማርና በእውነት ብንመለከት ብዬ ነው የማስበው።
የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት 1 ቀን 2011 ዓ.ም ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ሕይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።
በመጨረሻም በዋሽንግተን ዲሲና በአካባቢዋ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሠራተኞች የቀድሞ ባልደረቦቻቸውንና በቢሾፍቱ አደጋ ሕይወታቸው ለጠፋ ተሳፋሪዎች በሙሉ የጸሎትና የመታሰቢያ ሥነ ሥርዓት አዘጋጅተዋል። ዝግጅቱ የተጠራው ለከነገ በስቲያ እሁድ ነው። አስተባባሪዎቹን ሰለሞን አባተ ዛሬ አነጋግሯቸዋል።
የፊታችን እሁድ ከነገ በስቲያ መታሰቢያ ዝግጅት ማዘጋጀታችሁን ሰምቼ ነበርና ስለዚያ ዝግጅታችሁ ንገሩኝ እስቲ። እነማን ናችሁ? በምን ሁኔታ ነው የምታዘጋጁት? እንዴት ነው የተሰበሰባችሁት?
በበጌራ ወርቅ፣ እኔ እንግዲህ የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነኝ እና ይህንን ፕሮግራም ያዘጋጀ ነው። እጅግ በጣም አሳዛኝና አስደንጋጭ የሆነ አደጋ ደርሷል እና በዛ አደጋ ሕይወታቸውን ላጡ የቀድሞ የስራ ባልደረቦቻችን እና መንገደኞችን ለማሰብና ሀዘናችንን ለመግለጽ የተዘጋጀ ፕሮግራም ነው።
እኔ አቶ ገነና እባላለሁ። በኢትዮጵያ አየር መንገድ የትራንስፖርት ክፍል ፎርማን የነበርኩ ነኝ እና የበረራው ክፍል ከማንኛውም የበለጠ ቀጥተኛው ግንኙነት ከኛ ጋር ስለሆነ የቅርብ ግንኙነት ስላለን ለደረሰው አደጋ በጣም ከፍተኛ እንትን ይሰማኛል።
እኔ አቶ ስመኝፎ እባላለሁ። በኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያነት ስሰራ የቆየሁ ነኝ። እንዲሁም በስልጠናው ክፍል ውስጥ ሳገለግል የቆየሁኝ ነኝ። ኢትዮጵያ ሕዝብ ብቻ ሳይሆን ለመላው ዓለም ያሳዘነ ከፍተኛ አደጋ ደርሷል። ይህም የቀድሞ የኢትዮጵያ አየር መንገድ የቴክኒክ ሰራተኞች ወይም የኤርክራፍት ቴክኒሽያኖች በሰሜን አሜሪካ በሚገኙት እነሱን ወክዬ ስናገር ልባችን በጣም በከፍተኛ ሐዘን የተሰማው ነው። የስራ ባልደረቦቻችን ብቻ ሳይሆን የስራ ወንድሞቻችን ማለት ይቀለኛል፣ ብዙዎቹ አብረን የሰራንን እና በጣም ከፍተኛ ሐዘን ደርሶብናል። ይህንን ለቤተሰቦቻቸውም ለመላው ዓለም እግዚአብሔር መጽናናቱን እንዲሰጣቸው እንመኛለን። ዝግጅታችንም እነሱን ለማሰብ የተከናወነ ዝግጅት ነው። ይህን ነው።
እንዴት ተሰባሰባችሁ? እንዴት አዘጋጃችሁ? የት ነው የምታዘጋጁት ይህንን ስነ ስርዓት? በስንት ሰዓት ነው የሚዘጋጀው?
ግሩፕ አለ፣ የቀድሞ የበረራ አስተናጋጆች ግሩፕ አለ፣ የግራውንድ ቴክኒሽያኖች የስቴሽኖች ግሩፕ አለ እና እዛ ግሩፕ ላይ ነው መጀመሪያ የጀመርነው። ያዘጋጀ ነው ቦታው የሚሆነው አርሊንግተን ቨርጂኒያ ኢትዮጵያን ኮሚኒቲ ነው የሚሆነው እና ፕሮግራሙ ምን ምን ያካትታል የሚለው ከተለያዩ የሃይማኖት አባቶችን ጋብዘናል። ከተለያዩ ሃይማኖት አባቶች ጸሎትና የእግዚአብሔር ቃል ይነገራል። ስለ ቀድሞ የስራ ባልደረቦቻችን በጣም አጭር የሆነ ባዮግራፊ ይኖራል። በተጨማሪ የተለያዩ ግጥሞች ይነበባሉ። ሌላ የቀድሞም አሁንም ካምፓኒ ውስጥ እየሰሩ ያሉ ሰዎች ንግግር ያደርጋሉ። በተጨማሪ ሻማ አብርተን በጸሎት እንዘጋለን ማለት ነው። ነፍስ ይማር ለማለት
ነው። እንዴት ነው ጥሪያችሁን እያስተላለፋችሁ ያላችሁት?
ዋናው መንገድ ሶሻል ሚዲያ፣ በተጨማሪ ደግሞ በሃይማኖት ቦታዎች እንዲነገሩም አድርገናል።
ይሄ ሳውት ሃይላንድ ስትሪት ላይ የሚገኘው የኢትዮጵያ ማህበረሰብ ውስጥ ነው የምታካሄዱት?
አዎ፣ ፕሮግራሙ የሚካሄደው ከሁለት ሰዓት እስከ 4 ሰዓት ነው።
የፊታችን እሁድ ማለት ነው።
የፊታችን እሁድ።
አቶ ገነነ እርስዎ በጣም ቅርበት እንዳለዎት ነግረውኛል። የነበሩበት የስራ ቦታ በጣም ቅርበት ያለው እንደሆነ ከበረራው ጋር ነግረውኛል። እና እንዴት ነው የምትገናኙት ከአብራሪዎችም ከአስተናጋጆችም ጋር?
እኛ ዋናውን የትራንስፖርት አገልግሎት ዶር ቱ ዶር ስለምንሰጥና እያንዳንዱ ፍላይት ከመብረራቸው በፊት ስኬጁሉ ለእኛ ነው የሚደርሰው። ስኬጁል ከደረሰ በኋላ እያንዳንዱን ፍላይት ኮኦርዲኔት አድርገን እያንዳንዱን ክሩ ከቤት አምጥተን ወደ ስራ፣ ከስራም ሲመለሱ መልሰን ወደ ቤት የምናደርስ ስለሆነ ከማንኛውም ለሁሉም የኢትዮጵያ አየር መንገድ ሰራተኛ እንሰጣለን አገልግሎቱን በሰፊ ሰርቪሱን እንሰጣለን። ነገር ግን ክሮዎቹ ግን ቀን ከቀን ከማንኛውም የበለጠ የስራ ባህሪያችን ስለሚያገናኘን እንዲህ አይነቱን አጋጣሚ በሰማሁ በተለይ እኔ በጣም ያሳዘነኝና ሌሎችም አደጋዎች በደረሱ ጊዜ ነበር። የዘንድሮውን አደጋ ግን በጣም ካሳዘነኝና በጣም ከተሰማኝ ነገር አንዱ እኔ አዲስ አበባ ነበርኩ። ቅዳሜ ማታ ፍላይት ተሳፍሬ መጣሁ። ልክ ኢሚግሬሽን ላይ ስደርስ በአጋጣሚ ስልክ የከፈተ ሰው ኢትዮጵያን ኤርላይንስ እንደዚህ ሆነ ሲሉኝ ሾክ ድንንኩትና በቃ
ደነገጡ።
አልቻልኩም። በጣም አሰማሜ ራሱ ከሌላው ጊዜ በጣም የተለየ ነውና በጣም ነው ሾክ ያደረገኝ። ምክንያቱም የተለያዩ ሀገሮች ካስተመሮች ናቸው። እነኛ ካስተመሮችም ቢሆን አየር መንገዱን እዚህ ያደረሱ ስለሆነ ከሰራተኞቻችንና ከስራ ጓደኞቻችን ለይተን የምናያቸው አይደለንም። አየር መንገዱ በእኛ በሰራተኛው ድካም ብቻ አይደለም እዚህ የደረሰው። ካስተመሩ ባይኖር፣ ከፋይ መንገደኛው ባይኖር ኖሮ አየር መንገዱ እዚህ ዝና ላይ ባልደረሰ ነበር። ስለዚህ በደረሰው አደጋ የሰራተኛው ቤተሰቦች በአየር መንገዱ ተሳፍረው ሕይወታቸው ላለፉት ቤተሰቦችም ጭምር ከፍተኛ ሐዘን እየገለጽ ለቀሩትም ቤተሰቦች ሁሉ መጽናናትን እመኛለሁ።
ስለዚህ የእሁዱ ዝግጅታችሁ ለባልደረቦቻችሁ ብቻ ሳይሆን በዛ አይሮፕላን ላይ በደረሰው ጉዳት ለጠፉ ሁሉ ነው ማለት ነው?
በትክክል
በትክክል።
ክሮዎቹ ይህንን ኮኦርዲኔት አድርገው ወደ እኔ ሲደውሉ እኛ ደግሞ የትራንስፖርት ክፍልና የቤስ ሰርቪስ አባል የራሳችን ማህበር ስለነበረን ልክ እንደደወሉልኝ ወደዛ ወደ ማህበሩ ደውዬ እኛም ከነ ቤተሰቦቻችን በቦታው ላይ እንደምንገናኝ እያቀናጀን ያለ ነው።
አቶ ስመኝ እርስዎ የቴክኒክ ክፍሉ ሰራተኛ ነዎት እና እንደዚህ አይነት አደጋ አየር መንገዱ ላይ ሲደርስ እንደ ቴክኒክ ባለሙያ ምንድን ነው የሚያስቡት? ይሄ ጄት ቀደም ብሎ በቴክኒክ ባለሙያዎች ታይቶ እንዲህ አይነት ችግር ሊያስከትል እንደሚችል አይገመትም ነበር ወይ?
ብላክ ቦክስ የተባለው ዲኤፍዲአር ወይም ቮይስ ሪከርደሮች ተወስደዋል። እነሱ እንግዲህ ከመጀመሪያው ጀምሮ ያሉትን ነገሮች የእያንዳንዱን እንቅስቃሴዎች የሚነግሩ ነው። ዲኤፍዲአር የተባለው እያንዳንዱን እንቅስቃሴዎች ምን ተከናውኖ ነበረ የሚለውን ዲጂታል በሆነ መልኩ የሚያቀርብ ነው። ምን አክሽን እንደወሰደ ፓይለቱ በወሰደው አክሽን ውስጥ እያንዳንዱ ነገሮች ምን ምላሽ እንደሰጡ እቃዎቹ ራሳቸው ለታዘዙት ነገር ምን ምላሽ እንደሰጡ ሪፖርቱንም ጀነሬት የሚያደርግ ነው ወይም የሚያወጣ ነው እና ከዛ መረዳት እንችላለን። ግን እንደ ቅድመ ትንበያ እንዳይሆንብኝ መሬት ላይ ካለ ከቴክኖሎጂ ባሻገር ከኛ ሰዎች ጋር እንትን ይኖራል ብዬ እንደማመን በጣም ይቸገራለሁ። ያሉትን ጥንቃቄዎች ስለማውቃቸው
በቅርብ የምታውቋቸው ባልደረቦቻችሁ አሉ? በግለሰብ ደረጃ የምታውቋቸው በዚህ የተጎዱ?
ያው በስራ ደረጃ አብሮ በመስራት አብሮ በመብረር ሳራን አውቃታለሁ እና በተጨማሪም ካፕቴን ያሬድን አብሬው በመብረር አውቀዋለሁ።
እንዴት ነበሩ እነዚህ ሰዎች?
በሚገርም ሁኔታ ሁለቱም እጅግ በጣም ጥሩ ሰዎች፣ በጣም ሰው አክባሪ፣ ትሁት የስራ ሰዎች ነበሩ።
ከብቃት አኳያ ካፕቴን ያሬድ ሊጠረጥሯቸው የሚችሉበት ሁኔታ አለ?
እኔ እንግዲህ እስከማውቀው በፍጹም እንዲህ አይነት እሳቸውን ብቻ ሳይሆን አብዛኛው የኢትዮጵያ አየር መንገድ ፓይለቶች እጅግ በጣም የተመሰገኑ በጣም በከፍተኛ ትሬኒንግ አልፈው ለዚህ የሚደርሱ ናቸው እና ብዙ ጊዜ ዋናውም አንደኛው በዓለም ዙሪያ ኢትዮጵያ አየር መንገድ የሚታወቅበት ሴፍቲ ሪካርድ ነው። ያ ደግሞ እንግዲህ
የደህንነት ታሪኩ ማለት ነው።
የደህንነት ታሪኩ አንዱ የሚታወቅበት እሱ ነው እና ያም ካለው ትሬኒንግ እና ከፓይለቶቹ ብቃት የተነሳ ነው ብዬ አምናለሁ። የአየር መንገዱ ሰራተኛ እጅግ ጠንካራ ሰራተኛ በብዙ ስልጠናዎች አልፎ የሚመጣ ነው እና ካፕቴን ያሬድ ብቃት ተማመናለሁ። መጨረሻ ማለት የምፈልገው በዚህ አደጋ ህይወታቸውን ያጡ ሰዎች ቤተሰቦችን፣ ወዳጆችን መጽናናትን እግዚአብሔር ይስጣችሁ ላለው በተጨማሪ ነፍሳቸውን ላጡ የስራ ባልደረቦቻችንና መንገደኞቻችን እግዚአብሔር ነፍሳችሁን በአጸደ ገነቱ ያውለው ለማለት ፈልጌ ነው። አመሰግናለሁ። በጣም
እግዚአብሔር ይስጥልኝ። ደህና
አመሰግናለን።
ከቀድሞቹ የኢትዮጵያ አየር መንገድ ባልደረቦች ጋር ሰለሞን አባተ በሌሎችም ጉዳዮች ላይ ተነጋግሯል። ቀሪው የፊታችን እሁድ ይቀርባል። አድማጮች፣ በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ42 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ 8 ሰዓት ከ42 ደቂቃ መሆኑ ነው። አሁን የደረሰን ዜና አለ፣ እርሱን አሰምተን ወደ ቀሪ ዝግጅቶቻችን እናልፋለን። አዳነች
ቀደም ሲል ካነበብነው ዜና ጋር የተያዘ ነው። ፕሬዚደንት ዶናልድ ትራምፕ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ስለደረሰው የአይሮፕላን አደጋ በስልክ ተነጋግረዋል። ጠቅላይ ሚኒስትር አብይ በአደጋው ለሞቱት 8 አሜሪካውያን ቤተሰቦችና ወዳጆች ሐዘናቸውን ገልጸዋል። ዩናይትድ ስቴትስ አደጋውን በመመርመር ተግባር በመርዳቷም ፕሬዚደንት ትራምፕን አመስግነዋል። ፕሬዚደንት ትራምፕ በበኩላቸው ላለቁት ሰዎች ሐዘናቸውን ገልጸው አሜሪካ ከኢትዮጵያ መንግስት ጋር ለመስራት ቁርጠኛ መሆኗን አስምረውበታል።
ወደ ሁለተኛው አጋማሽ ቀዳሚ ቅንብር እናልፋለን። ባለፈው ማክሰኞ በድሬዳዋ አስተዳደር ምክር ቤት የተካሄደውን የአመራር ለውጥ እንደማይቀበለው የጉርጉራ ጎሳ ኡጋዛዊ ጉባኤ አስታውቋል። የጉባኤው ልዩ ጸሐፊ አቶ ጀማል ዑመር በተለይ ለቪኦኤ እንዳስታወቁት ኡጋዛዊው ጉባኤ ባወጣው መግለጫ ሹምሽሩ የአንድ ጎሳን የበላይነት ያንጸባረቀ ነው ብለዋል። አዲስ ቸኮል ዝርዝሩ አለው።
የኡጋዛዊ ጉባኤ ልዩ ጸሐፊ አቶ ጀማል ዑመር ዛሬ ረፋር ላይ በተለይ ለቪኦኤ በሰጡት መግለጫ ሰሞኑን የድሬዳዋ አስተዳደር ምክር ቤት በሁለተኛ ዓመት አምስተኛ አስቸኳይ ጉባኤ ላይ የተደረገውን የአመራር ለውጥ እንደማይቀበሉ አስታውቀዋል።
ይህ መግለጫ እንግዲህ የሚመለከተው በተለይ በድሬዳዋ ላይ ያለውን የአስተዳደር የሹም ሽረትና የግምገማውን ሂደት ነበር ለመግለጽ የፈለግ ነው። ስለዚህ በቅርቡ የተካሄደው የድሬዳዋ አስተዳደር ግምገማ በቀጥታ የለውጡ ተጠቃሚ እንዳይሆን በግለሰቦች ፍላጎት የተሰራ ስራ ነው። እዚህ ላይ እርምጃ መወሰድ ያለበት የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ እንደ ፓርቲ በድርጅታዊ አሰራር ውሳኔ መሰጠት ሲገባው በዘፈቀደ ግለሰቦች ናቸው ሹም ሽረቱንም የግምገማን አቅጣጫ በማሳት ውሳኔ የተሰጠው ማለት ነው። ስለዚህ ይሄ ውሳኔ ደግሞ እንደ ጉርጉራ ኡጋዛዊ ጉባኤ ጉዳዩን ተመልክቶ ውሳኔ ሰጥቶበታል ማለት ነው። ተቀባይነት እንደሌለው ነው።
ባለፈው ማክሰኛው የግብርና ውሃ ማዕድንና ኤነርጂ ቢሮ ኃላፊ ሆነው የተሾሙትና እስከ ሹመቱ ዋዜማ ድረስ የድሬዳዋ ኢሶዴፓ ጽህፈት ቤት ኃላፊ የነበሩት አቶ አብዱሰላም አህመድም ጭምር ኢሶዴፓን የሚወክሉ አመራሮች ምርጫ ላይ ግልጽ መረጃ እንዳልነበራቸው ይናገራሉ።
ነገ ለመቀየር ኢንዶርስ ለማድረግ በፓርላማ ማታ ነው የተነገረኝ መስዋዕት ላይ ማለት ነው። በሂደቱ ላይ እኔም ቅሬታ አለኝ ማለት ትክክል አልነበረም እንደዛ ሳይሆን በንግግር በሀሳብ በመለዋወጥ መሆን ነበረበት እና እንደ የፓርቲ አሰራርን የተከተለ አልነበረም። ያንን ቅሬታዬንም ነግሬያቸዋለሁ። እዚህ አምስት ወር እንትን ነበርኩና ጽህፈት ቤት ኃላፊ የፓርቲው። ስለዚህ በዚህ መልኩ መሆን አልነበረበትም። ገብተዋል። ወንበር የህዝብ ነው። በዛ መሰረት እንትን ሽግሽግ ማድረግ ይቻላል፣ ግን በትክክለኛው መንገድ መሆን አለበት።
በድሬዳዋ የሲኦዲፓ ጽህፈት ቤት ኃላፊነት አዲስ የተሾሙትን ሰው ቢሮቸው በመሄድ ለማግኘት ያደረጉት ሙከራ አልተሳካም። ጅጅጋ የሶዴፓ ጽህፈት ቤት ኃላፊ አቶ መሐመድ ሻሌን በስልክ ለማግኘት ያደረጉት ተደጋጋሚ ጥረትም እንዲሁ አልተሳካም። በድሬዳዋ ካሉት የሹመት መደቦች 40% ለኢሶዴፓ የሚሰጥ ሲሆን ከዚህ መካከል በአስተዳደሩ አብላጫውን ቁጥር የሚይዙት ኢሳዎችና ጉርጉራዎች አብዛኛውን የኢሶዴፓ የሹመት መደቦች ይይዛሉ። የድሬዳዋ ከንቲባ በየአምስት ዓመቱ ከኦዴፓና ኢሶዴፓ ነው እየተፈራረቀ የሚሾመው። አሁን ከኢሳ ጎሳ የተገኙትና ለሶስት ዓመት ተኩል በከንቲባነት ያገለገሉት አቶ ኢብራሂም ኡስማን የመልቀቂያ ጥያቄ አቅርበው ከንቲባነታቸውን ሲለቁ በእርሳቸው ቦታ ኢሶዴፓ በእጩነት አቅርቦ ያሾማቸው አዲሱ ከንቲባም ኢሳ መሆናቸው የቅሬታ መንስኤ እንደሆነ ነው ስማቸው መግለጽ ያልፈለጉ አንድ መካከለኛ አመራር የሚናገሩት። እንደ አመራሩ ገለጻ የ40/40 ቀመር ከመጣ ወዲህ ሶማሌን ወክሎ የድሬዳዋ ከንቲባ የሚሆነው ኢሳ ብቻ መሆኑ ቅሬታ ፈጥሯል። አስቀድሞ ለዛሬ አርብ ይፋ ይሆናል ተብሎ የነበረው የአስተዳደሩ የመካከለኛ አመራሮች ሹምሽር ውጤትም በዚሁ አለመግባባት ሳቢያ ላልተወሰነ ጊዜ ይፋ ሳይደረግ መተላለፉን እኚሁ አመራር ለቪኦኤ አስታውቀዋል። ከወር በፊት የ40/40 ቀመርን በመቃወም ከተማ አቀፍ ተቃውሞ ላይ ተሳታፊ የነበሩት የሳተናው የድሬ ወጣቶች ህብረት አባል የሆነው ወንደሰን ኪዳኔም በዚሁ ቀመር ላይ ተመስርቶ የተካሄደው የአመራር ሹምሽር ለውጥ ያመጣል ብሎ እንደማያምን መግለጹን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ፣ ድሬዳዋ።
ወደ ቀጣዩ ቅንብር እናልፋለን። እሰጥ አገባ። ባለፈው እሁድ ኢትዮጵያ አየር መንገድ ቦይንግ 737 ማክስ ድንገተኛ የመከስከስ አደጋ ሳቢያ ለቅምሻ ያልጀመር ያደረግነው የክርክር ፕሮግራም ነው ቀጥሎ የሚቀርበው። አዘጋጅና አቅራቢ አሉላ ከበደ።
ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም ወይ? እዛ ላይ
አዎ፣ ከዚህ እንውጣና ህገ መንግስት አለን በል በህገ መንግስትና በመንግስት ይሄን ጉዳይ እንጠይቅና እናቅንቅ ነው ካልን ማን ነው በኢትዮጵያ በ1966 እስከ 71 በነበረው ሁኔታ ውስጥ ተጠያቂ የማይሆን? ወደዚህ ደግሞ ከገፋን አሁን እስከ ቅርብ እስከ 27 ዓመት ድረስ ኢትዮጵያ ውስጥ የነበረውን ጭፍጨፋ፣ ሀገር መገንጠል፣ ማፍረስ የተለያዩ ነገሮች የማያስጠይቁ ማን ነው? ቁጥር አንድ ግን ኢያፓ በ271 ሰዎች ተጠያቂ ነው። አገርም በመክዳት አሁን ኮሎኔል መንግስቱን መጨረሻ ላይ የሚከሱበት ጉዳይ ላይ ኮሎኔል መንግስቱ ጥለው ጠፍቶ ሊሆን ይችላል፣ እሱን ያረጋገጥነው ነገር የለም። በግድ ወጡ፣ ራሳቸው ሸሽቶ ወጡ፣ እስከ ዛሬ ድረስ የተረጋገጠ ማስረጃ የለን። ወጡ እሱን እናውቃለን በስነ ስርዓት። ነገር ግን ከሶማሌ ጋር በነበረ ኬዝ ኢያፓ ተጠያቂ ነው። ብዙ ኢትዮጵያ ውስጥ የጠፉት ጥፋት አለ።
እሺ አቶ ነሲቦ።
እሺ በአባሉት ላይ ልስ
መልካም ከእሳቸው ከሰጡት አስተያየት ይለጥቁና ጥያቄዎች እናስከትላለን።
ትንሽ በሰጡት ላይ ምንድን ነው ዛሬን ስንመለከት ዛሬን ጊዜ ሰው ማወዳደር አይደለም የያዝ ነው። አዎ እኔ ዛሬን ሳየው ጥፋትን ቢኖር ከማንም ከአፄ ኃይለ ሥላሴ አገዛዝ ይሻለን ነበር ልንል እንችላለን። ከአፄ ኃይለ ሥላሴ ደርግ መጣ ትሻለን ትቼ ትብስና አይነት አሁን ከደርግ ደግሞ አሁን ያለነው ሁኔታ ሲመጣ ማወዳደር አይደለም። አሁን በተሰሩ ሁኔታዎች ላይ ይጠየቃሉ አይጠየቁም ነው ይሄ መሰለኝ ዋናው እንትን። ከዚህ አንጻር ስያየው ያነሷቸዋሉ አሁን ኢያፓ 271 ሰው ይሏል። እኔ አሁን ኢያፓን ወክዬ አይደለም ያለሁት፣ ይሄ እንዲታወቅ ያስፈልጋል። እነኚህ ግን በኢያፓ በኩል የተገደሉ እንትኖች አዎ ተገለዋል አሉ። እሺ ተጠያቂነት አለ፣ ፋይል መክፈት ነው ያንተ ከሆነ። አሁን መንግስቱ ኃይለ ማርያም ግን ይጠየቃል። የአባ ስለገደለ ከወንጀል ነጻ ይሆናሉ ማለት አይደለም መንግስቱ ኃይለ ማርያም። ይህንን ነው የምመለከተው። በዚህ መልክ ነው ህግ ይዳኘው። የአባ የሚጠየቅ እንኳን ይጠየቃል። እነኛ ህገ መንግስት ስለሌለ አሁን ያለው ህጋዊ መንግስት ስላልሆነ እነኛ አይደለም ባቀረብነው ምንትን በበተንነውም ወረቀት ላይ በውጭ ሶስተኛ ወገንም ለፍርድ ሊቀርቡ ይችላሉ። ይህንን ሁሉ ነው የምናሰማው። እንደገና መንግስቱ ኃይለ ማርያም በ17 ዓመት ሰሩ ከተባለው ላያይዘውና አሁን ለምን ያስፈልጋል ይሄ ሁሉ የሚባልበትም እንትና ፍትህ ምን ጊዜም ልጠይቅ ትችላለች። ምን ጊዜም ጥያቄ ሊነሳ ይችላል። ከ20 ከ30 ምናምን ዓመት በኋላ ነው በቅርብ ከፍ ያለኝን ያስያዝ ነው በደንቨር ምንድን ነው እውነቱ እስካለ ድረስ፣ ወንጀሉ እስካለ ድረስ፣ መስካሪዎች እስካሉ፣ ዶክመንቱ እስካለ ድረስ ፍርድ ቤት ምንጊዜም ክፍት ነው። ይህንን ነው የምንመለከተው። እና ከዚህ ጋር የ60ዎቹ እና እነኝን ነው ዋናው ያነሳሁት። ግን እንደው እንትን ከተሰጠኝ ጊዜ የቀይ ሽብር ነው ደግሞ ትልቁ ብዙ ሺህ ያጠፋውን የፍቅረ ስላሴን ጠቅሰውለት ስለ ቀይ ሽብር 2000 ሰው ነው የሞተው ብለው የጻፉ ናቸው። እኔ እንኳን በእጄ ወደ 8000 ሰው አለኝ በቀይ ሽብር የተገደሉ በእጄ ትክክል እንትን ያለው እና ከዛ በላይ በትክክል ቁጥሩን የተዛባ ነው በመቶ ሺህ የሚቆጠር እንደሆነ ነው የሚገመተው። ይሄ ደግሞ በፊትም በጊዜው 5 ኢንተርናሽናል እንትኖች ሁሉ የዘገቡት ነገሮች አሉ። እነሱ ሁሉ ገና ይወጣሉ።
ነሲቡ እዚህ ላይ ይቅርታ ስላቆምኩት እንጂ ማስረጃ በሌለን ጉዳይ ላይ በወረቀትና በሰነድ ባልሰፈረ ጉዳይ ላይ ይገመታል ከላይ ዘግቦታል የሚባሉት ነገር ትንሽ ለሰሚ በጣም ይከብዳል። ስለዚህ ዳታው ካለዎት
እነኝህ ሁሉ እኮ የምላቸው መረጃዎች ይቀርባሉ። ለምሳሌ አሁን ልቀጥልና በግድያ ላይ ነው እኔ የማተኩረው። ሁልጊዜ ያፓ ስለተኮሰ ደርግ ግድያ ጀመረ ይባላል። ኖ ደርግ አዎ ከ69 በኋላ ገሎ መሬት ላይ ይጥላል፣ ያ ተጀምሯል። ግን ከ69 በፊት ለምሳሌ እንደ ምሳሌ ከሰበሰብኳቸው በትንሹ ላስረዳና አዲስ ዘመን ጋዜጣ የዘገባቸው የፍየል ወጠጤ እየተባለ ከሌሉት ሌላ መጋቢት 9/67 ለምሳሌ እነ መለስ ተክሌ ዝርዝር ላይ እንዳልገባ ሰዓት የለም። እንደው በአዲስ ዘመንን የየቀኑ ማየት ይቻላል። ግንቦት 30 ቀን 1967 ዓመተ ምህረት ጦር ፍርድ ቤት ቀርበው በእስር የተፈረደባቸውን 5 ሰዎች አውጥቶ ገሏል። መስከረም 16 ቀን 1968 ዓመተ ምህረት በኢትዮጵያ አየር መንገድ አመፅ ተነስቶ በዛ ምክንያት የተገደሉ 7 የቆሰሉ 19 ሰዎች አሉ። መረጃ አዲስ ዘመን የዘገበው ነው። አሁንም 1968 መጨረሻ አካባቢ እነ ሻለቃ ሲሳይ፣ ሻለቃ ኪሮስ አለማየሁ፣ ብርጋዴር ጀነራል ጌታቸው ናቸው
የተገደሉ ናቸው።
ነሐሴ 6 ቀን 1968 የት ሊገባ በሚል የመቶ አለቃ በእውቀቱ ካሳ፣ እነ መቶ አለቃ ስለሺ በየነ፣ እነኚህ ሁሉ አዲስ ዘመን በትንሹ አዲስ ዘመን የዘገባቸው በደርግ የተደረጉ ግድያዎች ናቸው። እንግዲህ ይሄ ስለ ሰው ልጅ ፍትህ፣ ስለ ዜግነት መብት ያለ ፍርድ ግድያ ከሆነ እነኚህ ሁሉ በክሱ ላይ በእንትኑ ላይ ይካተታሉ። ከ69 በፊት ከነበሩት በጣም ከብዙ በጥቂቱ ነው ማነሳው። ይህንን ነው የምመለከተው። እኔ አሁን እዚህ መንግስቱ ለፍርድ ይቅረብ ስለ አንድ ፓርቲኩለር እንትን ላይ ሁሉም አተኮር አይደለም። እነኚህ ሁሉ ወንጀሎች የተሰሩት ማነው? ስለ ሰው ልጅ ከተናገርን ደርግም ሆነ በመንግስቱ ኃይለማርያም የሚመራው ደርግ ራሱ ወንጃይ፣ ራሱ ከሳሽ፣ ራሱ ፍርድ ሰጪ፣ ራሱ ገዳይ፣ ራሱ ቀባሪ ሆኖ ከ1967 ዓመተ ምህረት ጀምሮ የሰገል ነበረ አገዛዝ ነው። ይህንን ነው የምንመለከተው። በእነኚህ መረጃዎች ተጠናክረው ለፍርድ መቅረብ ያለበት ኢትዮጵያን እንደውም ልጆቿን የጨረሰ ከዚህ ጋር ደግሞ የቀይ ሽብር ጉዳይ ደግሞ ዝርዝር ብንሄድ
መልካም
በኖርማል
ጥያቄ እናስከትላለን። ሁለታችንም ጋር መቶ አለቃ ይጠብቃ ጠር ያለ ጥያቄ ጠይቄ ወደ እርስዎ እመጣለሁ። አቶ ነሲቡ፣ እንደ ኮሎኔል መንግስቱ ኃይለ ማርያም ያለ አገር የመራ በገለልተኛ አይን አልታይም ቢሉ፣ ያ ጥያቄ ቢነሳ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድን ነው ዋስትናው?
እዚህ ጋር እንግዲህ ይህንን የህግ ባለሙያ በደንብ እነሱ ቢመለከቱት፣ ምክንያቱም ይህን ጉዳይኛ ስናነሳ የነበረውን ከጊዜ አንጻር እንጂ የህግ ተከራካሪ ሆነን አይደለም። ግን ፍትህ ያስፈል ይፈልጋል ከሚል ነው። አሁን ምንድን ነው የቀረቡ አማራጮች? አሁን ባለው በጠቅላይ ሚኒስትር ዶክተር አብይ አመራር ባለው ለውጥ ስለ ፍትህ፣ ምክንያቱም በኢህአዴግ ዘመን አልተቻለም። አሁን አዲስ የለውጥ ምዕራፍ ስለሆነ ይህን ነገር ያቅርቡልን፣ ይህን ነገር አቤት ብለን ለጠቅላይ ሚኒስትሩ ጽፈናል፣ ሀገር ቤት እንዲቀርቡ። ጠቅላይ ሚኒስትሩ አብይ አሁንም ይህን ነገር ማይደግፉና ማይፈልጉ ከሆነ ደግሞ አማራጮችን ያቀረብ ነው በሶስተኛ ሀገር ይሁን። ያ ሶስተኛ ሀገር ግን በምን መልክ ነው የሚካሄደው? ጽፈናል ለተባበሩት መንግስታት፣ ለአውሮፓ ማህበረሰብ ጽፈናል፣ ለኔዘርላንድ ላለው ኢንተርናሽናል ክሪሚናል ኮርት ጽፈናል፣ ለተለያዩ የአሜሪካ መንግስት ጽፈናል። በእነኝህ ሁሉ ለጻፍንላቸው ትብብር አድርገውልን እኚህ ሰው ወንጀለኛ ናቸውና ሌላ ሶስተኛ ሀገርም የመታየት ኦፕሽን አማራጭ እንዳለ ነው ያቀረብ ነው።
መልስ አግኝታቸዋል ከአንዳቸው? እስካሁን የተገኘ መልስ አለ? ይቅርታ፣ ከጠቅላይ ሚኒስትር አብይም ከተባበሩት መንግስታትም ከሰባ
ጠቅላይ ሚኒስትሩ ጋር 2 ጽፈናል። በፖስታም በኢሜይልም የሚቻለው ሁሉ እንዲደርሳቸው ልከናል። ምንም መልስ ያገኘ ነው የለም። ይሄንን ነው የምለው። ከሌላ ከጻፍነው አውሮፓ ማህበረሰብ እንደደረሳቸውና ይሄን ጉዳይ በአጽንኦት እንደሚከታተሉት ምላሽ ሰጥተውናል። በሌላ በኩል ግን የተፈጠነ ይሄ ነው ምላሽ የለም።
መቶ አለቃ መስፍን ደርሶ ልምጣ። በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች፣ ወንጀሎች አሉ ከተባለ መጠየቅ ለምን ችግር ይሆናል? በፍርድ ሂደት ውስጥ ለማለፍ ለምን ችግር ይሆናል?
በጣም አመሰግናለሁ አሉላ። በነገራችን ላይ በጣም አድናቂህ ነኝ። እንግዲህ ዛሬ እድሉ ደርሶኝ ነው አንተ እንድጠይቀኝ ወደዚህ የመጣሁት። ረጅም ጊዜ አድማጭህ ነኝ፣ አድናቂ ነኝ። በጣም በሳል ጋዜጠኛ ለጠየቅኝ ጥያቄ መልስ ለመስጠት ሲጀመር፣ አንድ መሪ በሰራው ስራ በአንድ ሀገር ላይ በጉልበት በፈንቅለ መንግስት አድርጎ ስልጣን ላይ ሊመጣ ይችላል፣ በህዝብ ተመርጦ ሊመጣ ይችላል። የተወሰነ የአስተዳደር ዘመን ይኖረዋል። በአስተዳደር ዘመኑ ለሰራቸው መልካም ስራዎች ምስጋናን ይቸራል። ሌላም ሌላም ነገሮች ይገጥሙታል ማለት ይሰጠዋል። ለሚያጠፋቸው ጥፋቶች ግን ተጠያቂ የማይሆንበት ምንም ምክንያት የለም። የምናወራው ስለ መንግስት ነው። ስለዚህ የሚጠየቅበት ነገር አለ። በጣም በዝቅተኛ ደረጃ እንኳን ባሉ ስልጣን ያላቸው ሰዎች ይጠየቃሉ። እኔ ኮሎኔል መንግስቱ 17 ዓመት ሀገሪቷን ሲያስተዳድሩና ሲመሩ ላጠፏቸው ጥፋቶች አይጠየቁ የሚል አርጊመንት የለኝም። በስነ ስርዓት ሊጠየቁ ይችላሉ። ግን ችግሩ ምንድን ነው? ይህን ጥያቄ የሚያነሱ ሰዎች ራሳቸው በደም የተጨማለቁ ሰዎች፣ እሳቸውንም ወደዚህ ስታቱስ የከተቷቸው እሳቸውንም ሆነ አስተዳደራቸውን ወደዚህ ራስን ፕሮቴክት ወደ ማድረግ ወደ በደም ወደ መጨማለቅ ወደ መጥፎ ነገር ስርዓቱን ያስገቡት እነዚህ ሰዎች ናቸው። ግድያውንም የጀመሩት እነሱ ናቸው። በኢትዮጵያ ላይ ጥቁር ነጥብ የጣሉብን እነዚህ ሰው ናቸው። በነገራችን ላይ ብዙዎቻችን ከቤተሰቦቻችን የተወሰነ ሰው ሞቷል። በኢህአፓም ሳይድ ይሁን በደርግ ይሁን ተሰልፈው ተጠፋፍተዋል። በመጀመሪያ ደረጃ ላይ ገና ንግግሬን ሲጀምር የገለጽኩት በየትኛውም ሳይል ላይ ማንም ሞተ ዞሮ ዞሮ የጠፋው ኢትዮጵያዊ ነው። በዛ ደግሞ ኩራት ይሰማናል ሳይሆን የሚያጸጽተን ጉዳይ ነው። ያ ጊዜ ለኢትዮጵያኖች ጥሩ ጊዜም አልነበረም እና ይህንን ጥያቄ የመጠየቅ የሞራል መብት ያለው ማን ነው? እጁ ከደም የነጻ ሰው ነው መጠየቅ ያለበት ወይንስ የመጀመሪያ ጭፍጨፋውን አከናውነው? ነገር ግን መንግስቱ ኃይለማርያም አጋጣሚ ሆኖ እድለኛ መንግስት አልነበሩ እንጂ የሰራቸውን ስራዎች ብንቆጥር ብዙ ብዙ ነገር ልንል እንችላለን። አሁን ትልቁ ችግር በየትኛውም መድረክ ላይ ስለ መንግስቱ ኃይለማርያም መጥፎነት ነው የሚነገረው። መንግስቱ ኃይለማርያም ገዳይ ነው፣ መንግስቱ ኃይለማርያም እንዲህ ነው፣ በኢትዮጵያ ላይ ጭራሽ አጌነስ እንደሆነ ተደርጎ ነው እንጂ እኔ መልካምነቱን ሲነገር ሰምቼ አላውቅም።
ግን ስለ መንግስቱ ስለ ኮሎኔል መንግስቱ በሚነገርበት ጊዜ መቶ አለቃ፣ እውነት ነው ብዙ ጊዜ ስለ እሳቸው ነው የሚነገረው። ውሸት ነገር የተነገረ አለ ወይ?
ምን እውነት የተነገረ ነገር አለ? ከዛሬ ድረስ
ሰዎች ተገድለዋል።
27 ዓመት ሙሉ ስሰማ ነበር። በየትኛው ሚዲያ በየትኛው መድረክ ላይ መንግስቱ ኃይለማርያም አትሊስት እንደዚህ እንደዚህ ነገሮችን አድርጓል ተብሎ በጎ ነገሩ ሲነገር አልሰማሁም።
እሱ ጥሩ ነጥብ ነው። ይሄንን ለአቶ ነሲቡም እናነሳለን። አንድም እንደው የሚመሰገኑበት እሺ፣ መቶ አለቃ ይቀርሱ
ማዱራታ ለጠይቄ ጥያቄ ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የለ። ምንም በዚህ ዙሪያ ላይ የሚያከራክረንም እና ጊዜ የሚያስፈጅንም ጊዜ ያለ አይመስለኝ። ማንም ዜጋ ይጠየቃል። አመሰግናለሁ።
በክርክሩ የተሳተፉት አቶ ነሲቡ ስባት ከካሊፎርኒያ፣ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። እናመሰግናለን። አድማጮች፣ ክርክሩ አላበቃም፣ በመጪው ሳምንት ይቀጥላል። ዝግጅታችንን እያገባደድን ነው። በቀረችው ደቂቃ የማጠቃለያ ዜናዎች እናሰማለን።
ፕሬዚደንት ዶናልድ ትራምፕ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ስለደረሰው የአይሮፕላን አደጋ በስልክ ተነጋግረዋል። ጠቅላይ ሚኒስትር አብይ በአደጋው ለሞቱት 8 አሜሪካውያን ቤተሰቦችና ወዳጆች ሐዘናቸውን ገልጸዋል። ኒውዚላንድ ውስጥ ክራይስት ቸርች በሚገኝ 2 መስጊድ ላይ ዛሬ በተከፈተ ተኩስ ቢያንስ 49 ሰዎች ተገድለዋል። የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደርን አስከፊ የኃይል ተጠቃሚነት ተግባር ነው ብለውታል። የኤቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ የ157 ሰዎችን ሕይወት ባጠፋው የኢትዮጵያ አየር መንገድ ቦይንግ ጀት አይሮፕላን ላይ አንድ ባልተለመደ አቅጣጫ የሰፈረ የሚዛን ጥበቃ መሳሪያ ማግኘታቸው ታውቋል። ስለ ጉዳዩ እውቀት ያላቸው ምንጮች የሚዛን ጥበቃው መሳሪያ ያልተለመደ አቀማመጥ ባለፈው ጥቅምት ወር ከተከሰከሰው የኢንዶኔዥያ ላይን አየር መንገድ ጀት አይሮፕላን ጋር እንደሚመሳሰል ገልጸዋል። ዩናይትድ ስቴትስ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ በአልሸባብ አማጽያን ላይ 3 የአየር ድብደባ አካሂዷል። ባለፈው አመት የዛሬ የአየር ድብደባ የተፈጸመበት ተብሎ ነበር የከፋ የአየር ድብደባ የተፈጸመበት ተብሎ ነበር። በያዝነው አመትም የሚቀጥለው የአየር ድብደባ ታዲያ ካለፈው አመት 3 እጥፍ ሊሆን ይችላል ተብሏል።
አድማጮች ዝግጅቶቻችን በዚህ ይጠናቀቃሉ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።